Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ፍርድ ቤት እናመራለን። የኦሮሞ ፌዴራሊስት ኮንግረስ እና የመድረክ ተቃዋሚ ፓርቲዎች ከፍተኛ አመራር ዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ሕግ ስነ ስርዓቱን ድንጋጌዎች ያልተከተለ ነው አሉ።
ፍርድ ቤቱ የሰጠው ውሳኔ ነው። በሳውዲ አረቢያ ደግሞ ያለ ህጋዊ የመኖሪያና የሥራ ፈቃድ የሚገኙ ሰራተኞች እንዲወጡ የተቀመጠው የጊዜ ገደብ 6 ቀናት ብቻ ሲቀሩት የኢትዮጵያ መንግስት የጊዜ ገደቡ እንዲራዘም የሳውዲ መንግስትን ጠይቋል።
የማራዘም ያለ ማራዘሙ የሳውዲ መንግስት ያው የነሱ ውሳኔ ስለሆነ ብዙ እኛ በዛ ለተፋ አድርገን እንቅስቃሴያችንን እያካሄድን አለመሆናችን።
አቶ ፈይሰል አሊ በሪያድ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ ናቸው። ስርስሩን ይዘናል።
በሌላኛው ዘገባችን ደግሞ የአፍሪካ የምግብ ዋስትናን በተመለከተ የዩናይትድ ስቴትስ የህዝብ ተወካዮች ባለፈው ሳምንት መረጃ አሰባስበዋል።
The bottom line and the biggest takeaway is that conflict is driving these famines the same way with
the በመሰረቱ የረሃቡን ችግር ያስከተለው ግጭት ነው።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ ዜናዎቹን ይዘን ተመልሰናል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 10 ሰዎች ሲሞቱ ሌሎች 18 ሰዎች ማቁሰሉን እማኞችና የከተማዋ ባለስልጣናት ገለጡ። ዛሬ ማክሰኞ ዋዳጂር በተባለው የሞቃዲሾ ቀበሌ በሚገኝ የከተማ አስተዳደር ህንጻ ለደረሰው ጥቃት አልሻባብ ኃላፊነት ወስዷል። ህንጻው ውስጥ ወጣቶችና ሴቶች ተሟጋቾች ስብሰባ ላይ እንዳሉ ነው ፈንጂ የጫነው መለስተኛ አውቶቡስ ሚኒባስ ህንጻው ጋር የተጋጨው። አሽከርካሪው የግቢውን በር ጥሶ ከገባ በኋላ ቦምቡን እንዳፈነዳው የአይን ምስክሮቹ ገልጠዋል። ከቆሰሉት መካከል የሴት ድርጅቶችና የወጣቶች ድርጅት መሪዎች ይገኙባቸዋል። አልሻባብ በዚህ ዓመት ሞቃዲሾ ውስጥ አጥፍቶ ጠፊ ጥቃቶቹን አባብሷል።
የኮሌራ ወረርሽኝ ከ22 የየመን ክፍለ ግዛቶች በ20 መዛመቱን የዓለም የጤና ድርጅት WHO አስታወቀ። በሀገሪቱ ወደ 170,000 ሰዎች ኮሌራ ነው ተብሎ በሚጠረጠር አጣዳፊ የተቅማጥና ትውከት በሽታ መያዛቸውን እስካሁን ደግሞ 1,170 ሰው መሞቱን የመንግስታቱ ድርጅት ቃል አቀባይ ገልጸዋል።
ወደ ኮንጎ ስናመራ በቅርቡ ዲሞክራሲያዊት ኮንጎ ሪፐብሊክ ማዕከላዊ ግዛት ውስጥ የደረሱትን ግድያዎች ላይ ዓለም አቀፍ ምርመራ እንዲካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ባለስልጣን ጠየቁ። የሀገሪቱን መንግስትም ግድያውን ማስቆም ባለመቻሉ ተጠያቂ አድርገዋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አል ሁሴን ለድርጅቱ የሰብአዊ መብት ኮሚሽን ባሰሙት ንግግር በማዕከላዊ ኮንጎ መንደሮች ብዙ መቶ ሰዎች በጥይት በቆንጨራ አሊያም እሳት ተተኩሶባቸው ተገድለዋል ተብሏል። ግድያውን የፈጸሙት ሚሊሻዎች ከኮንጎ የጦር ሰራዊትና ፖሊስ ወኪሎች የታዘዙ መሆናቸውንም ኮሚሽነሩ አስረድተዋል።
ሰሜን ኮሪያ ውስጥ ለአንድ ዓመት ተኩል በእስር ላይ የቆየው አሜሪካዊ የኮሌጅ ተማሪ ኦቶ ዋምቢየር ትናንት ሰኞ ማረፉን ወላጆቹ ገለጹ። ወጣቱ ለረጅም ጊዜ ራሱን ስቶ በነበረበት ሁኔታ ባለፈው ሳምንት ወደ ዩናይትድ ስቴትስ መላኩ የሚታወስ ሲሆን ኦሃዮ ክፍለ ግዛት ሲንሲናቲ ከተማ ያሉ ዶክተሮች የ22 ዓመቱ ወጣት ሰሜን ኮሪያ በቆየበት ወቅት አንጎሉ ላይ ከባድ ጉዳት አግኝቶታል ብለዋል። በምን ምክንያት እንደሆነ ግን የሞተው ግልጽ አይደለም ብለዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የፌደራል ጠቅላይ አቃቤ ሕግ የዶክተር መረራ ጉዲና ጠበቆች ያቀረቡት መቃወሚያ የወንጀል ህግ ስነ ስርዓቱን ድንጋጌዎች ያልተከተለ ነው አለ። ፍርድ ቤቱ በዚህ መሰረት ውድቅ እንዲያደርገው ማመለከተ በተከሳሽ ላይ ያቀረበው ማስረጃም በህግ አግባብነት አለው ሲል ተከራከረ። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከዚህ በቀደመው ቀጠሮ የዶክተር መረራ ጠበቆች ያቀረቡትን ተጨማሪ የክስ መቃወሚያ የፌደራሉ ጠቅላይ አቃቤ ህግ በጽኑ ተቃውሟል። መለስካቸውማ ከአዲስ አበባ ስርስሩን ይዟል።
አቃቤ ህግ ለፍርድ ቤቱ በጽሑፍ ባቀረበው መልስ መሰረት የተከሳሽ ጠበቆች በደንበኛቸው ላይ ለተመሰረተው ክስ መቃወሚያ ሲያቀርቡ ለሶስተኛ ጊዜ ነው ይላል። ይህ ደግሞ በወንጀል ስነ ስርዓት ድንጋጌ የሌለ ነውና መቃወሚያውን ፍርድ ቤቱ ውድቅ ያድርግልን ሲል አመልክቷል። አቃቤ ህግ አክሎም ፍርድ ቤቱ ይህንን የማይቀበለው ከሆነ ሌላም መከራከሪያ ነጥብ እንዳለው በማመልከት ያቀረበው ክስ የአድማ ስምምነት በማድረግ ሙከራ ወንጀል እንደሆነ ያስታውሳል። ስለሆነም የአድማ ስምምነት በወንጀል ህጉ በተመለከተው መሰረት አንድነት ያላቸው በመሆኑ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋና አቶ ጀዋር መሐመድ ከኢሳትና ከኦሮሞ ሚዲያ ኔትወርክ ማለትም ከአራተኛና ከአምስተኛ ተከሳሾች ጋር ሲያደርጉት የነበረውን ግንኙነትና አንድነታቸውን የሚያሳይ ማስረጃ ያቀረበው በሕግ ሥልጣን በተሰጠው የብሔራዊ መረጃና ደህንነት አገልግሎት መሆኑን አረጋግጦ ተቀባይነት ያለው ማስረጃ ነው ብሏል። የዶክተር መረራ ጉዲና ጠበቆች ቀደም ሲል በነበረው ቀጠሮ ችሎት ያቀረቡት ደግሞ ክሱ በጸረ ሽብር ህጉ መሰረት ያልቀረበ በመሆኑ በከሳሽ አቃቢ ህግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለት ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትዕዛዝ እንዲሰጥላቸው ፍርድ ቤቱ ጠይቀው ነበረ። ፍርድ ቤቱ በጉዳዩ ላይ ብይኑን ለማሰማት ለሰኔ 30 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቤ ህግ ከዚህ በቀደመው ቀጠሮ በነበረው ችሎት ፍርድ ቤቱ እንዳዘዘው አራተኛና አምስተኛ ተከሳሾችን ማለትም ኢሳትንና ኦኤምኤንን በተመለከተ ክሱን አሻሽሎ ማቅረቡን ዛሬ ፍርድ ቤቱ አስታውቋል። ከወራት በፊት አቃቤ ህግ በኦፌኮ መሪ በዶክተር መረራ ጉዲና፣ በፕሮፌሰር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳት የኢትዮጵያ ሳተላይት ቴሌቪዥንና በኦኤምኤን በኦሮሞ ሚዲያ ኔትወርክ ላይ ክስ መስርቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ጉዳይ በሌሉበት እንደሚታይ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ዘገባችን ወደ ሳውዲ አረቢያ ይሆናል የሚያመራን። የሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የዘጠና ቀናት የጊዜ ገደብ ሊጠናቀቅ 6 ቀናት ሲቀሩት የኢትዮጵያ የውጭ ጉዳይ መስሪያ ቤት ገደቡ እንዲራዘም ጠይቋል። እስካሁን እንግዲህ ወደ 80,000 የሚሆኑ ኢትዮጵያውያን ለመመለስ የጉዞ ሰነድ የወሰዱ ሲሆን ከ25,000 በላይ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም የሳውዲ ሲቪል አቪዬሽን የሰጠው ፈቃድ ለተጨማሪ 17 በረራዎች ብቻ መሆኑን ከድርጅቱ ተረድተናል። መስታወት አረጋው ዝርዝሩን ይዛለች።
በመጨረሻዎቹ ቀናት ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ሰነድ ለመውሰድ በርካቶች በየምዝገባ ጣቢያዎቹ ይገኛሉ። የሳውዲ መንግስት ለተመላሾች ተጨማሪ ቀናት ካልሰጠ በርካቶች በጊዜ ገደቡ ማለቅ ጋር ከተያያዘ ከፍተኛ ችግር ላይ ሊወድቁ ይችላሉ የሚል ስጋትም አለ። ከዚህ ቀደም የኢትዮጵያ መንግስት ተወካዮች የጊዜ ጭማሪ ጥያቄዎቻቸውን አቅርበው እንደነበርና እስካሁን ምንም ምላሽ እንዳልተገኘ በሳውዲ አረቢያ ሪያድ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልናል።
የቀን መራዘም የፌዴሪ መንግስት ከዚህ በፊት የኢትዮጵያ የውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር። ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምም በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለነሱ ቀርቧል። ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። ከዛ አንጻር ያው እየሰራን ነው ያለነው ለዚህ ዘጎቻችንም ቀን ይራዘማል የሚል ተስፋ አልሰጠንም አንሰጥንም ምክንያቱም ባለችው ጊዜ ውስጥ እንዲወጡ ዜጎችን የማንቀሳቀስ ጉዳይ ላይ ነው በአብዛኛው ፎከስ ያደረግነው ተረፈ የማራዘም ያለማራዘሙ የሳውዲ መንግስት ያው የነሱ ውሳኔ ስለሆነ ብዙም እኛ በዛ ለከፋ አድርገን እንቅስቃሴያችንን እያካሄድን አለመሆናችን ነው።
በርካታ ተመላሾች በአየር ትኬት ችግርና የጊዜ ሰነድ ሂደት ምክንያት እየተንገላቱ እንደሆነ ይገልጻሉ።
እኛ ራሳችን አገራችን በሰላም ልንገባ ብለን እዚህ መጥተናል። እና የአየሩን የእንትንም የአየሩ ዘዘመት ነው የተባለው በቀደሙም በመንግስት 900 ተብሏል አይደለም? እኛ የከፈልነው ግን 1200 ነው።
ለምን?
ምንም ከፈላልኝ ኮምፒውተሩ ነው ዋላ ሰውየው ነው ምንም አላውቀው እናም 200 ከፍለናል የተባለው ነገር 900 ነው።
በግድ ይዘው ካስወጡን ተዘጋጅተናል እስከዛው ግን እየሰራን ነው ያሉንም ነበሩ። እንግዲህ ቀኑ እየተገባደደ ነው 6 ቀን ቀረው ዛሬ
ይሄው አሳክሽኝሽ። እንግዲህ የሰው ሀገር የሰው አይደለም መውጣታችን የማይቀርም ግዴታ እና ገጠር ቦታ ነው ያለ ነው ያው ገና ነን ንቃችን ምናምን ላልከነ
ወዴት ወደ ኢትዮጵያ?
አዎ
በምን ላካችሁ?
በካርጎ ያኛ ሁናል ተነሳንበት ፍራንካችን ገና ካረቦቹ ነው ተቀባብለን ነው እንዲሁ ተነሳናን አይደል?
ስለዚህ ስጡን ልንሄድ ነው አላላችኋቸውም?
ያው ቆይ ለነሱ ሩሳ ላይ የመጣላቸው ነው በጀዋላቸው ያውቃሉ ግን
የስልክ መልእክት
ምን ምን ይመጣላቸዋል?
ምን መልእክት መጣላቸው?
ካሲያዛችሁ 50 ሺህ ሪያል ተሰጣላችሁ ያኔ እኛን የጠቆመ ሰው ማለት ነው እንደዛ ምናምን ይባላል ይያሏቸው
ፈቃድ የሌላቸው ካሲያዛችሁ ማለት ነው?
እንደዛ ይሏቸዋል።
እና እነሱ ምን አሉ ታዲያ አሰሪዎቻችሁ?
እኛ ምንም ማይሉ ለምስካውን ካበሻ ነው እንጂ ምን ሰማው እኔ ለበበኩሌ እኔ አረቦቼ ምንም ነገር አላሉኝ 7 አመት ነው እነሱ ጋር ያለሁት አሁን 7 አመት ረመዳን ከዚህ በፊት አልተናገሩኝ ቤት ክራይ ተከራይተው ነው የሚያስቀምጡና አሁን እኔና የሰፈሬ ልጅ አለ አንዲት አንድ ወንድም እህት ምት ወንድም አለች አብረን ሶስታችን ነው የምንኖረው ያው ሰው አታብጂ ምናምን ነው እንጂ እንደዚህ መጥፎ ነገር ካበሾች ሲደበለቅ ብቻ ነው የምሰማው እንጂ ከሌላ ከነሱ ብሰማ ኑሮ ፈርቼ ወጣ ነበር። ያው ግዴታችን ወጣታችን አይቀርም እኛ ሰን ደክሞና ናገሩንም
የጉዞ ሰነድ ለማስፈጸም በከተማዋ ሲንቀሳቀሱ በሳውዲ ፖሊሶች የተያዙ ኢትዮጵያውያን በረሃብ ማለቃችን ነው ድረሱልን በማለት ዛሬም ጥሪያቸውን አሰምተዋል።
እኛ መንገድ ላይ ያዙን በቃ አስገቡን አሁን 20 ምናምን ቀናችን ነው ምንም ነገር የለም የሚበላ የለ ብርድ ልብስ የለም እኔ ለፍር ቤት እንዳለ ያው ምን ብዬ ልግለጽልሽ በጣም ከባድ ነው እና እንደው ባካችሁን
ወረቀት ነው የቀራን የሳውዶች ፈርመን ጨርሰናል የአይን ኢሻራም የእጅ ኢሻራም ሁሉን ነገር ማለት ነው የወንጀል ስራዎች እዚህ ጋር ፈራርመን ጨርሰናል
እሺ
ፎቶግራፍ ምናምን ተነስተናል ግን የኢትዮጵያ ኤምባሲ መጥቶ አላየንም መቼ እንደምንበርም መነገር አለበት
በምንም ምክንያት ልግለጽልሽ አልችልም ያለንበት ጉዳይ አሁን አያቀናችን በቃ የሚበላ የለም የሚጠጣ የለም ራሱ ትኝታው ሰው ላይ ነው ከሰው ላይ ሰው ነው በቃ ውሃ ራሱ ምናምን በቃ የሽንት ቤት ውሃ ምናምን ነው የምንጠቀመው እዛው ሻወር እዛው የምንጠጣው እዛ ነው ምግብ ራሱ ምንም የለም።
በሳውዲ አረቢያ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አሊይን እስረኞችን በተመለከተ ጠይቀናቸው ነበር።
በርግጥ ያው አሁን አንቺ ባነሳሽው ደረጃ አልሰማሁም መረጃ የለኝም በዛም ደረጃ ሪፖርት የተደረገልን ሁኔታ የለም ነገር ግን የሳውዲ አረቢያ ተጨባጭ ሁኔታ እንደሚያሳየን ብዙ ጊዜ የጉዞ ሰነድ የሌላቸው ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ሳውዲ አረቢያ ውስጥ ከአንድ ከተማ ወጥተሽ ወደ ሌላ ከተማ ስትሄጂ የተለያዩ የፍተሻ ጣቢያዎች አሉ ወደ ከተማ ስትገቢም ከከተማም ስትወጪ በተለያየ መሃል ላይ ባሉ ሁኔታዎች ፍተሻዎች ያካሂዳሉ ራንደምሊ ስለዚህ እነዚህ ኢትዮጵያውያን የጉዞ ሰነድ ከሌላቸው ወደ አገር ቤት ለቤት ተጨባጭ እንቅስቃሴ የማያደርጉበት ሁኔታ ካለ የሀገሪቱን የመኖሪያና የስራ ፍቃድ የሌላቸው ከሆኑ በሀገሪቱ ህግ መሰረት የስራ የሚያስከብሩ አካላቶች ይህንን እርምጃ ሊወስዱ ይችላሉ በእኛ በኩል ወደ የአገልግሎት መስጫ ማዕከላት የምንልካቸው ዜጎች ቢኖሩ አደራጅተን ደብዳቤ ሰጥተን ነው የምንሸኘው እንደዚህ አይነት ሁኔታ ደግሞ ባለበት ሁኔታ የሚገዙ ካሉ ከሚመለከታቸው ሳውዲ አረቢያ ጋር በመነጋገር እነሱ እንዲፈቱ የሚችሉበት ሁኔታ ማየት ይቻላል። ስለተቀሽው ጉዳይ በተመለከተ ግን ሪፖርት የለኝም። እንደዛ የተያዘ
አራት ቀናቸው ነው ከታሰሩ፣ አራት ቀናችን ነው። አንዳንዶቹ ደግሞ
የት አካባቢ ነው
ሽመንስ የሚባል እስር ቤት ውስጥ ነው ያለ ነው ብለውኛል። ወደ 84 እንሆናለን ያሉኝ።
ሽሜሲ ያው እንደምታውቂው የዲፖርቲ ማዕከል ነው። ሽሜሲ ማለት አንድ ቦታ ብቻ አይደለም፣ እንዳልኩሽ ጅዳ አካባቢ አለ፣ ሪያድ አካባቢ አለ፣ ሌሎች አካባቢዎችም ሽሜሲዎች አሉ። እነዚህ የኢሚግሬሽን የዲፖርቲ ማዕከላቶች ናቸው። የትኛው አካባቢ ነው እነዚህ ኢትዮጵያኖች የተያዙት? መቼ ነው የተያዙት? ሪሊ መረጃ ቢኖረን ኖሮ እዛ አካባቢ ካሉት የኛ ባልደረቦችና ከሳውዲ መንግስት አካላቶችን ጋር በመነጋገር መፍትሄ መስጠት ይቻላል። ዋናው ነገር ግን ዲፖርቲ ማዕከል ነው የገቡት። እዛ አስፈላጊው ፕሮሰስ ካለቀ በኋላ ደግሞ ወደ ሀገራቸው የሚሸኙ ነው የሚሆነው።
የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት ጊዜ ገደብ ሊጠናቀቅ 6 ቀናት ብቻ ናቸው የቀሩት። በርካታ ተመላሾች በቀሩት ቀናት የጉዞ ሰነድ ለመውሰድ በመጣደፍ ላይ መሆናቸውና የምዝገባ ማዕከሎቹም ቀን ከሌት ተመላሾችን በጊዜ ወደ ሀገራቸው እንዲገቡ ለማድረግ ተግተው እየሰሩ መሆኑን አቶ ፈይሰል አሊ በመጨረሻ ለቪኦኤ ገልጸዋል።
Hello Jibjiga, hello Goday, hello Gabridahar, hello Dagahbur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. What is the reason is that Gabina VOA, Gabina, Gabina, Gabina.
ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ለምትከታተሉን ምስጋናችንን እያቀረብን አስተያየቶቻችሁን ከላይ በሰማችኋቸው ዘገባዎች እንድትልኩልን እንጋብዛለን። ለአየር እናበቃለን። በተለይ በሳውዲ አረቢያ አካባቢ የምትኖሩ ኢትዮጵያውያን ካላችሁ ያላችሁበትን ሁኔታ እስኪ ግለጹልን። ወደ ኢትዮጵያ በመመለስ ዙሪያ ያሏችሁን አስተያየቶች እየተቀበልን ነው። እናመሰግናችኋለን። አሁን ሙዚቃ እንጋብዛችሁ።
I'm a
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። በሚቀጥለው ዘገባችን ነው የምናልፈው። የዩናይትድ ስቴትስ ምክር ቤት መሪዎች ለአፍሪካው የምግብ ዋስትና ችግሮች ምላሽ ለማግኘት እየሞከሩ ነው። ባልደረባችን ሳሌም ሶሎሞን ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ያቀርባል።
ሮጀር ተሮ እንደ አውሮፓውያን ዘመን አቆጣጠር በ2003 ዓመተ ምህረት በኢትዮጵያ የተከሰተውን ረሃብ ለመዘገብ ወደ አካባቢው የተላከ ጋዜጠኛ ነበር። ተሮ ኢትዮጵያ እንደደረሰም ከአንድ በወቅቱ ለዓለም የምግብ ፕሮግራም ይሰራ ከነበረ ሰው አንድ አስደንጋጭ ማስጠንቀቂያ ያደረሰው እንዲህ የሚል
Looking into the eyes of someone dying of hunger, he told me, becomes a disease of the soul.
በረሃብ ምክንያት ሊሞት የሚያጣጥር አንድ ሰውን አይን ማየት መንፈስ አዋኪ ነው አለኝ።
ጋዜጠኛ ተሮ የተሰጠውን ማስጠንቀቂያ እውነትነት ለማረጋገጥ ብዙ ጊዜ አልወሰደበትም። ጋዜጠኛው አንድ አስቸኳይ የምግብና መድኃኒት የሚሰጥበትን ድንኳን ሲጎበኝ ሀጊር ሶ የሚባል የአምስት ዓመት ዕድሜ ያለው ልጅ አገኘ። መንደር ውስጥ አግኝቶ በተሸከመው ጊዜ ልጁ 14 ኪሎ ግራም ብቻ ነበር የሚመዝነው።
ልጁን ሳየው በረሃብ ምክንያት የበረታ ድካም ላይ ነበረ። እየሞተ ነበር ለማለት ይቻላል። ያ ሁኔታ አእምሮዬን ክፉኛ በጥብጦታል። ለብዙ ጊዜ ምስሉ በተደጋጋሚ እየመጣብኝ ጤና ነስቶኛል። በሁሉም ያስቸኳይ እርዳታ መስጫ ድንኳኖችና አጠቃላዩ የረሃብ ችግር መጠን አእምሮን የሚረብሽ ነበር። በ21ኛው መቶ ክፍለ ዘመን የመጀመሪያው ግዙፉ ረሃብ ነበር። ችግራችን ምንድን ነው? በዚህ የሰለጠነ ምዕተ ዓመት ላይ ረሃብ በዚህ መጠንና ስፋት እንዲከሰት መፍቀድ።
ጋዜጠኛ ሮጀር ተሮ የሃጊርሶን ሁኔታ ለመከታተል ከአስር ዓመታት በኋላ ተመልሶ ወደ ኢትዮጵያ ሄደ። ልጁን ሲያገኘው አካሉ የቀጨጨና ቁመቱም አጠር ያለ ነበር። የአንደኛ ደረጃ ትምህርቱን ይከታተል ነበር ሃጊርሶ።
And you wonder, you look at Hagirso and all the other children are stunted, you just have to wonder what might they have.
ረሃቡ ባያቀጨጫቸውና ገና በለጋ ዕድሜያቸው ለስቃይ ባይዳረጉ ኖሮ ለዓለማችን ምን ሊያበረክቱ ይችሉ ነበር ብለን በመገረም እንጠይቃለን። የአንድ ሕፃን ዕድል መበላሸት የሌሎችም አቻዎቹ ሁሉ ዕድል መጨናገፍ ነው።
ጋዜጠኛ ተሮ ባለፈው ሐሙስ በእንደራሴዎቹ ምክር ቤት ኒውስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ከሰጡ ሦስት ባለሙያዎች አንዱ ነው። ባለሙያዎቹ በአሁን ወቅት በየመን፣ በናይጄሪያ፣ በደቡብ ሱዳንና በሶማሊያ ስለሚታየው የምግብ ቀውስ አስረድተዋል። በዚህ ከሁለተኛው የዓለም ጦርነት ወዲህ ከባዱ ነው በተባለው የምግብ ቀውስ 28 ሚሊዮን ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል። በተጠቀሱት አራቱም ሀገሮች ውስጥ ደግሞ ድርቁና የአየር ንብረት ለውጥ ያስከተሉትን ችግሮች ይበልጥ ያባባሰው የእርስ በርስ ጦርነት ነው። የኒው ጀርሲ ኮንግረስማን ክሪስ ስሚዝ የኒውስ ኮሚቴው ሰብሳቢ ያስረዳሉ።
The bottom line and the biggest takeaway is that conflict is driving these famines the same way with Yemen.
በመሰረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሰራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው። ግጭቶች ስላሉ ግን መሬቱ ሳይታረስ ሳይለማ ይቀራል። ሰብአዊ እርዳታ ሲላክም ለተቸገሩት አይደርስም፣ ምክንያቱም ተዋጊ ወታደሮችና ሚሊሻዎች አደጋ ሊያደርሱ ይችላሉና። ስለዚህ ጦርነቶቹን ለማብቃት ሁለገብ ጥረቶች መደረግ አለባቸው።
የዩናይትድ ስቴትስ እንደራሴዎች ምክር ቤት ባሳለፍነው ግንቦት ውስጥ በየመን፣ ናይጄሪያ፣ ደቡብ ሱዳንና ሶማሊያ የደረሰውን ድርቅና ያስከተለውን ረሃብ ለመዋጋት 1 ቢሊዮን ዶላር በዩኤስኤአይዲ ማለትም በዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት በኩል ለማከል ተሳክቶለታል። ብዙዎች ግን ፕሬዚደንት ዶናልድ ትራምፕ የዩኤስኤአይዲን በጀት በ31 በመቶ ለመቁረጥና ድርጅቱንም ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር ለማዋሃድ ባላቸው ቅድ ምክንያት ስጋታቸውን አስተጋብተዋል። ቶኒ ሆል ረሃብን ለማጥፋት የተሰኘው ትብብር ዋና ዳይሬክተር ያስረዳሉ።
ፕሬዚደንቱ ለተወካዮች ምክር ቤቱ የላኩት በጀት ያሳስበኛል፣ ምክንያቱም በጀቱ ከረሃብ ማስወገጃ መርሃ ግብሮች ላይ ብዙውን ስለሚቆርጥ ነው። ቆረጣው ደግሞ ለውጭ ሀገሮች ከሚሰጠው እርዳታ ላይ ብቻ ሳይሆን የሀገር ውስጡንም ያካትታል። እርግጥ ምክር ቤቱ ቅነሳውን በመቃወም ይከራከራል ብዬ አስባለሁ፣ ሁኔታው ግን ያሳስበኛል።
ኮንግረስማን ክሪስ ስሚዝ ግን ከዩኤስኤአይዲ እና ለውጭ ከመሰጠ እርዳታ ላይ ቅነሳ ለማድረግ የቀረበው የበጀት ማስተካከያ የተጋነነ ይመስለኛል ይላሉ። የትም ይደርሳል ብዬ አላስብም ነው የሚሉት።
I've been in Congress 37 years. The next budget that I see arriving on Capitol Hill.
በምክር ቤቱ ውስጥ ላለፉት 37 ዓመታት አገልግያለሁ። ቀጥሎ ለምክር ቤቱ የሚላከው በጀት ጣፈንታ የሚሆነው ለመጀመሪያ ጊዜ መነጋገሪያ መሆን ብቻ ነው። በጀት የምንመድበውና የምናረቀው እኮ እኛ የምክር ቤቱ አባላት እንደራሴዎች ነን።
ኢንተራክሽን በተባለውና በሰባዊ እርዳታዎች ላይ የሚሰራው ድርጅት ዳይሬክተር ጁሊያን ሹፕ ባለፈው ሐሙስ በኮንግረሱ ኑስ ኮሚቴ ፊት ቀርበው የምስክርነት ቃል ከሰጡ 3 ባለሙያዎች አንዱ ናቸው። ዩናይትድ ስቴትስ ስትሰጥ የቆየችው ሰባዊ እርዳታ ወደፊት አስተማማኝ ያለመሆኑ ሁኔታ ሌሎች አገሮች በርሷ አገር እንዲተኩ አመቺ ወቅት ይፈጥራል ብለዋል።
Humanitarian needs, if you look at the global picture, is growing in terms of dollar.
በዓለም አቀፍ ደረጃ ካየነው የሰብአዊ እርዳታ ፍላጎቶች እጅግ በጣም አድጓል። የዶላሩ መጠንም የእርዳታ ፍላጊውም ቁጥር ጨምሯል። ስለዚህ ከአረብ ሀገሮችና ይበልጥም ከቻይና ጋር መነጋገር አለብን። ምክንያቱም አንድ ቦታ ላይ ስንደርስ ሸክሙን ዩናይትድ ስቴትስና አውሮፓ ብቻቸውን ሊሸከሙት አይችሉ ይሆናል።
ኮንግረስማን ክሪስ ስሚዝ በጁሊያን ሹፕ ገለጻ ይስማማሉ። የምግብ ቀውሱን አስመልክቶ የዩናይትድ ስቴትስ ሸሪኮች ይበልጥ መርዳት አለባቸው ብለዋል።
The need is overwhelming and again we ask that more of our international partners and friends kick in.
ዓለም አቀፍ ሸሪኮቻችንና ወዳጆቻችን ተጨማሪ ብዙ ገንዘብ እንዲረዱ እንጠይቃለን። እያገዙ በመሆናቸው ደስተኞች ነን፣ ግን ይበልጥ መርዳት አለባቸው።
ኮንግረስማን ክሪስ ስሚዝ በቅርቡ በዩጋንዳና ደቡብ ሱዳን ያደረጓቸው ጉብኝቶች ከፕሬዝዳንት ዩዌሪ ሙሴቬኒ ጋር ለመገናኘት ይችሉ ዘንድ እድሉን ሰጥቷቸዋል። በተገናኙበት ወቅትም ኮንግረስማን ስሚዝ የጋዜጠኛ ሮጀር ተሮን ዘ ፈርስት 1000 ዴይስ የተሰኘ መጽሐፍ ቅጂ ለፕሬዝዳንቱ አበርክተዋል። መጽሐፉ ሕፃናት በመጀመሪያዎቹ 1000 ቀናት በተመጣጠነ ምግብ እጦት ሳቢያ ከሚደርስባቸው ችግር፣ ከበሽታና ሌሎች እክሎች መጠበቅ እንዳለባቸው ይከራከራል። ያም ሲሆን ነው ይላል የጋዜጠኛ ተሮ መጽሐፍ፣ ልጆች ለራሳቸውም ሆነ ለማህበረሰባቸው አልፎም ለዓለም ብሩህ ተስፋ የሚኖራቸው።
አስተያየቶቻችሁ ፌስቡክ አት ቪኦኤ አማሪክ ላይ እየደረሱን ነው። ደረጀ ከልክለው በቀረው ቀን ሁሉም ዜጎቻችን ስለማይወጡ ቀን ቢራዘምላቸውና ለሀገራቸው ቢበቁ ብሏል። እናመሰግናለን።
ማርታ በቀለ ደሞ የተባለች ተከታታያችን ለወገኖቻችን ፍትህ ኡኡኡ መንግስት አልባ ህዝብ ብላለች።
መፍትሄም ለወገኖቻችን ስትል በርከት ያሉ አስተያየቶችን ነው ያቀረበችው። እናመሰግናለን። የዘወትር ተሳታፊያችን ሃናን ቆንጆ ደግሞ
ስለ ሳውዲ ትክክለኛው መረጃ የሚሰጥ ገለልተኛ አካል ያስፈልጋል፣ አንዱ የሚለው ሌላ ሌላው የሚለው ሌላ ግራ ያጋባል ብላለች።
ሃናን ቆንጆ ሁልጊዜ እንደምታደርጊው ግራ በሚያጋባሽ ጊዜ ጋቢና ቪኦኤ ፌስቡክ አት ቪኦኤ አማርኛ ላይ በመከታተል የተጣራ መረጃ ወደ እናንተ እንደምናደርስ መቼም ሁሌም ታውቃላችሁ። እናመሰግናለን። አሁን ደግሞ እዚህ ዲጄ ፋትሱ የጋቢና ዲጄ ፋትሱ ይገኛል። አፍሪካን ኢትዮጵያን ከሞሮኮ እስከ ደቡብ አፍሪካ
በፍቅር
ያደረገው ዲጄ ነው እዚህ የሚገኘው። እናመሰግናለን ዲጄ። ነገ ምን ይዛል?
አይ ለአርብ ነው ነገ ታስቦ ለካ ገና ነው
አልደርሳል አይደል?
አዎ ግን ጥሩ ፕሮግራም ነው ያሰብኩት ያለው አበበ መለሰንና የምኮዲዮን ያውን ቢኒያምን ባህርዳር ዩኒቨርሲቲ ክብር ዶክተሬት ቅዳሜ ይሰጣቸዋል። ያው ሙዚቃ ስለሆነ አበበ መለሰን እያፈላለኩ ነው ለማግኘት። የሱን ስራዎች እያቀረብን እንግዲህ አርብ ዘነው እንቀርባለን።
ለግጠኛ ነኝ አበበ መለሰን ፌስቡክ ላይ ቁጭ ብሎ ጋቢና ቪዮን እየሰማ ከሆነ ዲጄ ፋትሶ ፌስቡክ ላይ ኢንቦክስ ያርግ እናመሰግናለን
ዲጄ። እንግዲህ ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን እንደ ሁልጊዜው አድርሱ።
ስናስተናግዳችሁ ያመሸ ነው ሄኖክ ሰማግዘርና
እኔም መስታወት አራጋው። ዝግጅታችንን በቴክኒክ ያቀነባ
ሞቅቢል ያበሮ ነው። ይሄን ሙዚቃ አሁን ከፍ አድርጎ እያስደመጣችሁ መልካም ምሽት እንላለን።
መልካም ምሽት።
I'm not sure. 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 I'm not sure.